ላውዴቱር ኢየሱስ ክርስቶስ። ይባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። የተከበራችሁ አድማጮቻችን፣ ማሳሰቢያ አለን። በቫቲካን ሬዲዮ ከዚህ በፊት ጥዋትም ይተላለፍ የነበረው ዝግጅታችን ከጥቅምት 19 ቀን 2010 ዓመተ ምህረት ጀምሮ የማይተላለፍ መሆኑን ከይቅርታ ጋር እየገለጽን፣ ነገር ግን በየዕለቱ በኢትዮጵያ የሰዓት አቆጣጠር ማታ ከአንድ ሰዓት ተኩል እስከ 2 ሰዓት በ9660 ኪሎ ሄርስ ወይም በ31 ሜትር ባንድና በ11625 ኪሎ ሄርስ ወይም በ25.8 ሜትር ባንድ ላይ የቅድስት መንበርንና ከዓለም ዙሪያ ያገኘናቸውን የተለያዩ ዜናዎችን ለአድማጮቹ አሁንም የሚያቀርብ መሆኑን እንገልጻለን። በኢንተርኔት መከታተል ለምትፈልጉት www.radiovaticana.va የሚለውን ድረገጻችንን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን፣ በተጨማሪም በፌስቡክ ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅቶቻችንን በሳተላይት መከታተል ለምትፈልጉ አድማጮቻችን በናይል ሳት 7 ዌስት፣ ኤውቴል ሳት 7 ኤ ዌስት በ11354 ጂጋሄርስ ቨርቲካል ፖላራይዜሽን ሲምቦል ሬት 27500 ኤፍኢሲ 5/6 ራዲዮ ቫቲካና ወይም ቫቲካን ሬዲዮ በሚለው ጣቢያችን በቀጥታ መከታተል የምትችሉ መሆኑን እናሳስባለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 27 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በትዊተር ገጻቸው ባስተላለፉት መልእክት እንደገለጹት ጦርነት በአካባቢ ላይ ከባድ ጉዳት ያመጣል። የጋራ የመኖሪያ ቤታችንን ከማፈራረስ ይልቅ በመንከባከብ ለቀጣዩ ትውልድ ማስተላለፍ ይኖርብናል ማለታቸውም ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ባደረጉት አስተንትኖ እንደገለጹት ክርስቲያኖች የጌታችን የኢየሱስ ክርስቶስን አብነት በመከተል በተለያየ ደረጃ የተሰጡንን ኃላፊነት ደረጃዎችን ለወንድሞቻችንና ለእህቶቻችን አገልግሎት ማዋል ይገባናል ማለታቸውን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባለፈው ቅዳሜ ዕለት በሰጡት መግለጫ እንደጠቀሱት የሌላ አገር የሆኑ ሰዎችን የመጥላት አባዜ ክርስቲያን በሆኑ አገራት እንኳን ሳይቀር የሚታይ ትልቅ አደጋ ነው ማለታቸው መገለጹን፣ በመላው ዓለም በምትገኘው የካቶሊክ ቤተ ክርስቲያን የኅዳር ወር የሚደረገው ጸሎት በኤስያ አህጉር ለሚገኙ ክርስቲያኖች በሙሉ ጸሎት በማድረግ ላይ ያተኮረ እንደሚሆን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ማስታወቃቸውን፣ በቅደም ተከተል በዛሬው ዕለት የምናሰማችሁ ዜናዎቻችን ይሆናሉ። በመጨረሻም በትላንትናው ዕለት በሮም ከተማ የሚገኙ የካቶሊክ ቤተ ክርስቲያን ምዕመናን ዓመታዊውን የመድኃኔዓለም በዓል በድምቀት ማክበራቸውን የሚያመለክት ዝግጅት እናቀርብላችኋለን። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ዘወትር እሁድ ዕለት በርዕሰ ሊቃነ ጳጳሳት ፍራንቸስኮ መሪነት በዕለቱ ቅዱስ ወንጌል ላይ የሚደረገውን አስተንትኖ ለመከታተል በብዙ ሺህ የሚቆጠሩ ምዕመናንና የአገር ጎብኚዎች በቅዱስ ጴጥሮስ አደባባይ እንደሚሰበሰቡ ይታወቃል። ቅዱስነታቸው በዕለቱ ወንጌል ላይ ባደረጉት አስተንትኖ ክርስቲያኖች የጌታችን የኢየሱስ ክርስቶስን አብነት በመከተል በተለያየ ደረጃ የተሰጡንን ኃላፊነቶች ለወንድሞቻችንና ለእህቶቻችን አገልግሎት ማዋል ይገባናል ማለታቸውም ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ሰዎች በዕለቱ ቅዱስ ወንጌል ላይ አድርገው የነበረውን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di oggi è ambientato nelle ultimi giorni della vita di Gesù a Gerusalemme.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ የተነበበልን ቅዱስ ወንጌል ከማቴዎስ ወንጌል ከምዕራፍ 23 ከቁጥር 1 እስከ 12 ላይ ተጠቀሰው ማለታቸው ነው። ኢየሱስ በመጨረሻው የሕይወቱ ዘመን ውስጥ እንደሚከሰት የተጠበቀውና አልፎም ተርፎም በጭንቀት የተሞላ በኢየሩሳሌም ስለተከሰተው ነገር ያወሳል። በአንድ በኩል ኢየሱስ በአይሁዳውያንና በፈሪሳውያን ላይ ጠንከር ያለ ትችት ሲያቀርብ፣ በሌላ በኩል ደግሞ በሁሉም ዘመን ለሚገኙ ክርስቲያኖች እኛንም ጨምሮ ማለት ነው በጣም አስፈላጊ የሆነ ትምህርት ያስተላልፍልናል። ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ። የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ የሚነግሯችሁን ሁሉ አድርጉ ጠብቁትም። ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ ይላል። ይህም እነርሱ ከእግዚአብሔር ሕግጋት ጋር የተቆራኘ አስተምሮ የማድረግ ኃላፊነት እንዳላቸው ያሳያል። ከሁሉም በላይ ደግሞ ወዲያውኑ ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ በማለት ሲናገር እንሰማለን። ወንድሞቼና እህቶቼ ሆይ፣ ይህም የተለያየ አይነት የቤተ ክርስቲያን ይሁን በተለያዩ የመንግሥት የሥልጣን ባለቤት በሆኑ ሰዎች ላይ የሚታይ ሲሆን፣ ይህም በሌላ ነገሮች ላይ በመጠመድ የተሰጣቸውን የኃላፊነት ተግባር ሳያከናውኑ ይቀራሉ። ሁለት ዓይነት ሕይወት ይኖራሉ። ለዚህም ኢየሱስ ከባድ ሸክም አስረው በሰዎች ትከሻ ላይ ይጭናሉ፣ ራሳቸው ግን በጣታቸው እንኳን አይነኩትም በማለት የተናገረው በዚሁ ምክንያት ነው። የዚህ ዓይነት ባሕሪ ኃላፊነትን በአግባቡ መልካም ምሳሌን በማሳየት ከመወጣት ይልቅ ኃላፊነትን ያለ አግባብ የመጠቀም በጣም መጥፎ የሆነ ባሕሪን ያስከትላል። ኃላፊነት መልካም የሆነ አብነትን በመውለድ ሌሎች መልካም የሆኑ ነገሮችን በተግባር እንዲያውሉ፣ ግዴታቸውን እንዲወጡ በማገዝ መልካም የሆኑ ነገሮችን በተግባር ላይ በሚያውሉባቸው ወቅቶች ሁሉ በዚህ መልካም በሆነ መንገድ ላይ ሊገጥማቸው የሚችለውን መሰናክሎች በብቃት መወጣት ይችሉ ዘንድ ማብቃት ማለት ሊሆን ይገባል። ኃላፊነት እገዛ ማድረግ ማለት ነው። ነገር ግን ያለ አግባቡ በምንጠቀምባቸው ወቅቶች ሁሉ ሌሎችን መጨቆን ሊያመጣ ይችላል። ሰዎችን ከማሳደግ ይልቅ አለመተማመንንና ታማኝነት እንዳይኖረን በማድረግ ወደ ሙስና ሊያመራም ይችላል። ኢየሱስ ዛሬ በግልጽ እንደነዚህ ያሉትን አፍራሽ የሆኑ የአንዳንድ ፈሪሳውያንና አይሁዳውያን ባሕሪ በግብዣ ቦታ የከበሬታ ስፍራ በምኵራብም የመጀመሪያውን መቀመጫ መያዝ ይወዳሉ። እንዲሁም በገበያ መካከል ሰላምታ መቀበልና በሰዎች አንደበትም መምህር ተብሎ መጠራትን ይሻሉ በማለት የማቴዎስ ወንጌል ምዕራፍ 23 ቁጥር 6 እና 7 ላይ እንደተጠቀሰው ማለት ነው በግልጽ ሲያወግዝ እንሰማለን። ይህም ሁሉ ጊዜ ባሸናፊነት ልንወጣው የሚከብደን ከሰዎች ህብሪት የሚመነጭ ፈተና ነው። ከዚህም በመቀጠል ኢየሱስ ለሐዋርያቶቹ እናንተ ግን መምህር ብላችሁ አትጥሩ፣ አስተማሪያችሁ አንድ ብቻ ነው፣ እናንተ ሁላችሁም ወንድማማቾች ናችሁና፣ በሰማይ ያለው አንድ አባት ስላላችሁ በምድር ማንንም አባት ብላችሁ አትጥሩ፣ መምህራችሁ አንዱ ክርስቶስ ስለሆነ መምህር ተብላችሁ አትጠሩ። በመካከላችሁ ከሁላችሁም የሚበልጥ አገልጋያችሁ ይሆናል በማለት ያሳስባቸዋል። እኛ የኢየሱስ ደቀ መዛሙርት የሆንን ሁላችን የክብር መጠሪያ ስም የሆኑትን ሥልጣን ወይም ደግሞ የበላይ ለመሆን መፈለግ በፍጹም የለብንም። እኔም በበኩሌ በግሌ ሥልጣን ለማግኘት የክብር ቦታን ለማግኘት የሚሯሯጡ ግለሰቦችን ማየት በጣም ያሳዝነኛል። እኛ የኢየሱስ ደቀ መዛሙርት የሆንን ሰዎች ሁሉ እንደነዚህ ያሉትን ነገሮች በፍጹም መመኘት የለብንም። በተለይም ደግሞ በእኛ መካከል ያለው ግንኙነት የወንድማማችነትና በየዋህነት ላይ የተመሠረተ ግንኙነት ሊሆን ይገባል። ሁላችንም ወንድማማቾች በመሆናችን የተነሳ በምንም አይነት መልኩ ራሳችንን ከሁሉም በላይ ማድረግና ሌሎችን የበታች አድርገን ማየት የለብንም። በፍጹም ይህንን መፈጸም የለብንም። ሁላችንም ወንድማማቾች ነን። ከሰማያዊ አባታችን የተቀበልነውን መልካም ነገር ካለ ለወንድሞቻችን አገልግሎት ማዋል እንጂ ለግል ፍላጎቶቻችንና እርካታን ብቻ በአጠቃላይ ለግል ፍላጎቶቻችን ብቻ ማዋል የለብንም። ራሳችንን ከሌሎች የበላይ አድርገን ማየትም የለብንም። በልብ የዋህነትና በትሕትና ለማገልገል እንጂ ለመገልገል ካልመጣው ከኢየሱስ አስተምሮ ጋር የሚመጣጠን ሕይወት ሊኖረን ይገባል። የዋህና ከፍጡራን ሁሉ በላይ የሆነችው እመቤታችን ቅድስት ድንግል ማርያም በእናትነት አማላጅነቷ ከኩራትና ከትዕቢት ፈተናዎች እንድንርቅ እንድትረዳን በአንጻሩም ከእግዚአብሔር ዘንድ የሚመነጨውን የዋህነትና የልብ ቅንነትን በመጎናጸፍ ለወንድሞቻችንና ለእህቶቻችን አገልግሎት እንድናውል የደስታን ምንጭ እንድንሆን ራሳችንም ደስታን እንድንጎነጸፍ ትረዳን ዘንድ ልንማጸናት ያስፈልጋል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን አስተንትኖ ሙሉ ይዘት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
ቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮ ድርፓን አቆጣጠር ከዳር 1 ቀን እስከ ዳር 4 ቀን 2017 ዓ.ም ተፈናቃዮችና ስደተኞች በዚህ ዓለማዊነት ትስስር በተረጋገጠበት ዓለም የመናብርት ጥበብ ኃላፊነትና ምላሽ በሚል ርዕስ በጳጳሳዊ ግሪጎሪያና መንበረ ጥበብ አዘጋጅነት በተካሄደው ዓለም አቀፍ አውደ ጉባኤ የተሳተፉትን አገረ ቫቲካን በሚገኘው በብፁዓን ካርዲናላት ጉባኤ አዳራሽ ተቀብለው ተጨባጭ ዓለማዊ ትስስር መልክ የያዘውና እጅግ የተወሳሰበውን የዘመኑ የስደተኞች ጥያቄ ተገቢ ምላሽ ለመስጠት የካቶሊክ መናብርተ ጥበብ አብነት በመከተል ለዚያ የስደት ክስተት ካለማወቅ ምክንያት የሚሰጠው ቅድመ ፍርድና ፍርሃት ማሸነፍ በእርግጠኝነት የሚቻል ነው የሚል ሐሳብ ያማከለ መዳን መለገሳቸው የቫቲካን ሬዲዮ ለኦክ ጋዜጠኛ አመዲዮ ሎሞናኮ አስታወቁ። ቅዱስነታቸው በለገሱት ቃለ ምዕዳን እነዚህ የካቶሊክ መናብርት ጥበብ ማህበራዊ ክስተት የሆነውን የህዝቦች መፈናቀል የስደተኞች ጻአት ተገቢ መልስ የመጀመሪያ እርዳታ በማቅረብ የሚጠቃለል ሳይሆን ያንን በሁሉም ሰው ዘንድ በኑባሪ ያለውን ብሩህ መጻኢ የመሻቱ ግፊት መልስ ለመስጠት የሚችል ጭምር መሆን አለበት። ስለዚህ ከተስተናገደበት አገር ጋር ራሱን አስተዋውቆ አስተናጋጁን አገር አውቆ ተዋህዶ እንጂ ባስተናጋጁ አገር ባህልና ቋንቋ ሃይማኖት ተመስጦ እንዲኖር መገደድ የለበትም። በአንጻሩ ስደተኛው የተስተናገደበትን አገር ባህል ሃይማኖት አክብሮ መኖር ግዴታ አለበት ያሉት በዚህ የተወደዳቸው ወንድሞቼና እህቶቼ በማለት ባስተላለፉት ቃለ ምዕዳን ቀደም በማድረግ በተጋባ ያኑስም በቅዱ ቅዱስነታቸው ፊት ተጋባ ያኑን በማስተዋወቅ ንግግረ ላስደመጡትና ቅዱስነታቸው ቃለ ምዕዳን ለመለገስ መገኘታቸው የምስጋና ንግግረ ላስደመጡት ለዓለም አቀፍ የካቶሊክ መናብርት ጥበብ ፌዴሬሽን ሊቀመንበር አመስግነው ይህ ማህበር ካቶሊካዊ ህንጸት በማነቃቃት የፍጥረትና የተፈጥሮ ጥበቃና እንክብካቤ የሁሉም ሰብአዊ ፍጥረት ኃላፊነት መሆኑን ገልጠው ሰብአዊነት የተካነው ማህበራዊ ቅንና ፍትሃዊ ዓለም ለመገንባት በሚደረገው ጥረትና በሚሰጠው አገልግሎት በተቀዳሚነት የሚጠቀስ ማህበር ነው እንዳሉ ለሞናኮ ገልጠዋል። የምንኖርበት ዓለም ዓለማዊ ትስስር የሚረጋገጥበት የተወሳሰበ ማህበራዊና ሰብአዊ ችግር የስደተኞች ጻአት የተሰኙት ተግዳሮቶች የሚታይበት ነው። እነዚህን ተግዳሮቶች በቤተ ክርስቲያን ጠመቅ የማህበራዊ ትምህርት በቴዎሎጂያና በሌሎች በሚሰጡት የትምህርት ዘርፎች አማካኝነት ገጥሞ ተገቢ ምላሽ ለመስጠት በሚደረገው ጥረት የካቶሊክ መናብርት ጥበብ እንደ አብነት ለመጥቀስ ይቻላል። የተካሄደው አውደ ጉባኤ የሚያረጋግጠው እውነትም ነው። ስደተኛ በተስተናገደበት አገር የተለየ የሚያስብለው ያጋጣሚ መሆናውያን በሆኑት በቋንቋ በባህልም በሃይማኖት ምክንያት ነው። ይህ ልዩ የሚያደርገው ክስተት ለሚያስከትለው ቅድመ ፍርድ ፍርሃት ለማሸነፍ እነዚህ መናብርት ጥበብ የሚሰጡት አገልግሎት የሚመሰገን ነው እንዳሉ የገለጡት የቫቲካን ሬዲዮ ልዑክ ጋዜጠኛ ለሞናኮ አያይዞ ካቶሊካውያን መናብርት ጥበብ እምነትና ስነ ምርምር በሚያወያይ ስልት እምነትና ስነ ምርምር ተሟይ እንጂ አንዱን ሌላውን የሚክድ እንዳልሆነ በማብራራት የስደተኛው ሁነት በዚህ ስልት በማንበብ ለስደት የሚዳርጉትን ችግሮች በመለየት ተጨባጭ መፍትሄ እንዲያገኝ ምን መደረግ አለበት የሚለውን ጥያቄ በማስደገፍ ተጨባጭ ሐሳብ ያቀርባሉ። ይህ ደግሞ መጻተኛው የመጥላት ዘረኝነት የመሳሰሉትን ችግሮች እንዲወገድ ያደርጋሉ። ቤተ ክርስቲያን በስደተኛው ላይ ክርስቶስ ነው እምታስተነት ነው እንግዳ ሆኜ ተቀብላችሁኛል። ስለዚህ ይህ ደግሞ ለእምነታችንና ለክርስቲያናዊ ኑሯችን አብይ ተጋርጦ ነው። ካንተ በተለየው ሰው ዘንድ ሊገናኝህ የሚመጣውን ክርስቶስ ማወቅ እና መቀበል እንዳሉ አስታውቀዋል። ሰው በእግዚአብሔር አርአያና አምሳያ የተፈጠረ ነው በሚል እውነት ላይ የጸና የስነ ሰብእ ትምህርት በህንጸት ዘርፍ ማስፋፋት ስደተኛውና ተፈናቃይ ዜጋ ትምህርት የማግኘት ሰብአዊ መብቱ ጭምር እንዲከበርለትም ያነቃቃል። ለመናብርት ጥበብ በሚሰጠውም ሐዋርያው ግብረኖሎ አማካኝነት ይበረታታል። የካቶሊካዊት ቤተ ክርስቲያን መናብርት ጥበብ ልክ እንደ ሁሉም የመንግስት ተቋሞች የህዝቦችን ችግር የራሳቸው በማድረግ መፍትሄ እንዲያገኝ ችግሩን በጥልቀት በማጥናት መፍትሄው በቃልና በህይወት የሚያመላክቱ ናቸው ያሉት ቅዱስነታቸው መልእክታቸውን ሲያጠቃልሉ ኢትዮጵያን አቆጣጥር በ2018 ዓመተ ምህረት ታስቦ ለሚውለው ዓለም አቀፍ የስደተኞችና የተፈናቃዮች ቀን ምክንያት ቀድሞ ባስተላለፉት መልእክት ስደተኛውን የማስተናገድና የመከላከል ተግባር በማነቃቃት በተስተናገደበት አገር ተዋህዶ እንጂ ተመስጦ እንዳይኖር የሚያስችለው እድል መፍጠር ያስፈልጋል ያሉትን ጠቅሰው እለቱም የላቲን ስርዓት የምትከተለው ካቶሊካዊት ቤተ ክርስቲያን ቅዱስ ካርሎ ቦሮሜዮ ያከበረችበት እለት መሆኑን ዘክረው የቅዱስ ቦሮሜዮ እምነትና ትህትና ሊቅነቱም በስነ ምርምርም ሆነ በማህበራዊ የአገልግሎት ዘርፍ ድጋፍ ይሆንልን ብለው ሐዋርያው ቡራክ የሰጠው መሰናበታቸው የቫቲካን ሬዲዮ ልዑክ ጋዜጠኛ ለሞናኮ አስታወቁ።
Thank you.
በሮም የሚገኙ የኢትዮጵያ ካቶሊካውያን ምእመናን በትናንትናው ዕለት እሁድ ጥቅምት 26 ቀን 2010 ዓመተ ምህረት የቁምስናቸውን ዓመታዊ የመድኃኔ ዓለም ክብረ በዓል በድምቀት አክብረው መዋላቸውን ከቁምስናው ያገኘነው ዜና ያመለክታል። ከተለያዩ ገዳማት የመጡ ደናግልን ጨምሮ በዕለቱ ከተገኙት በርካታ ምእመናን መካከል በሮም የኪዳነ ምህረት ቁምስና ኤርትራውያን ካቶሊካዊ ምእመናን እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን ተገኝተው የመሥዋዕተ ቅዳሴ ሥነ ሥርዓት ተካፋይ ሆነዋል። መሥዋዕተ ቅዳሴውን ከመሩት ከክቡር አባ ገብረ መስቀል ሽኩር ጋር በሮም የኪዳነ ምህረት ቁምስና መሪ ካህን የሆኑት ክቡር አባ መሐሪ ሀብታይ፣ በቫቲካን ውስጥ የኢትዮጵያ ጳጳሳዊ ኮሌጅ ምክትል አለቃ የሆኑት ክቡር አባ ገብረ መስቀል መጅኖ እና ሮም በሚገኙ ጳጳሳዊ ዩኒቨርሲቲዎች ትምህርታቸውን በመከታተል ላይ የሚገኙት በርካታ ገዳማውያንና የሰበካ ካህናት በኅብረት ሆነው መሥዋዕተ ቅዳሴ አሳድገዋል። በዕለቱ የተነበበውን የሐዋርያው ዮሐንስ ወንጌል በመጥቀስ ክቡር አባ ገብረ መስቀል ሽኩር ቃለ ምዕዳን አሰምተዋል።
ይህ የተወደዳችሁ ወንድሞቼና እህቶቼ በክርስቶስ የእግዚአብሔር ወገኖች የሆናችሁላችሁ እንኳን ለዓመታዊው የመድኃኔ ዓለም ክብረ በዓል አደረሳችሁ። በዚህ መሥዋዕተ ቅዳሴ የምንሳተፍ እንዲሁም ደግሞ መሳተፍ ሲችሉ ላልቻሉ ለምን በጸሎታችን ለምናስታውሳቸው ሁሉ እንዲሁም በተለያየ ቦታ ይህንን በዓል ዛሬ ለሚያከብሩ የመድኃኔ ዓለም ደህንነት፣ ጸጋ፣ በረከት ሁሉ ይብዛላቸው። በዓመቱ ውስጥ ብዙ በዓላት እናከብራለን። የቁምስና በዓላት፣ ሌሎችም ደህንነታችን የሚመለከቱ በዓላት፣ ብዙ በዓላት እናከብራለን። ከሁሉም በላይ ደግሞ ቢያንስ በየቀኑ አንድ ቅዱስ በማሰብ የቅዱሳን በዓላት እናከብራለን። የዛሬው የመድኃኔ ዓለም በዓል ግን ከነዚያ ሁሉ የበለጠ ወይም እነዚያን ሁሉ እየጠቀለለ የደህንነታችን በዓል ነው። ዛሬ የምናከብረው ደህንነታችንን ነው። ስለዚህ ምናልባት ገናንም ፋሲካንም ሌሎችንም ሁሉ በደህንነታችን ምክንያት የምናስታውሳቸውን በዓላቶች ሰብሰብ አድርጎ የያዘና ደህንነታችንን የሚያስታውሰን በዓል ነው። እግዚአብሔር ሰውን ለማዳን ያደረገውን መንገድ ያደረገው መልካም ነገር ሁሉ የሚያስታውስ ነው። ምክንያቱም ዛሬ የምንዘክረው የምናስታውሰው የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ዓለምን ለማዳን የዓለም መድኃኒት ሆኖ በእኛ መካከል መገኘቱን የሚያስታውሰን ነው። ለዚህም ነው ስሙ ራሱ መድኃኔ ዓለም፣ የዓለም መድኃኒት፣ የዓለም አዳኝ፣ የዓለም መድህን የሚለውን ሐሳብ ነው የምንዘክረው። ስለዚህ እንግዲህ በዓመቱ ውስጥ ሥርዓት አምልኳችንም የሚያስታውሰን ይህንኑ ተመሳሳይ እውነታ ነው። ስለዚህ ይህ ምስጢረ መድኃኔ ዓለም እንደ ምስጢረ ሥጋዌም እንደ ምስጢረ ደህንነትም አድርገንም የምናየው ነው። ጌታችን ኢየሱስ ክርስቶስ የዓለም መድኃኒት ይሆን ዘንድ በእግዚአብሔር አብ የተላከ መሆኑና በመስቀል ላይ እውን ባደረገው መስዋዕትነት ለዓለም ሁሉ መድኃኒት ፈውስ መሆኑን የሚያስታውሰን በዓል ነው። እግዚአብሔር ዓለምን እጅግ ስለወደደ ዓለምን ለማዳን አንድ ልጁን ሰጠ። አንድ ልጁን ወደ ዓለም ላከው። በልጁ እንድንድን አንድ ልጁን ላከልን። ይኸውም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ያለውን ያዳመጥነው ቃል ይህንኑ ያስታውሰናል። ስለዚህም ነው የዓለም መድኃኒት፣ የዓለም መድህን ብለን የምንጠራው። እንግዲህ እንደዚህ ስንል የዓለም መድኃኒት ስንል በቤተ ክርስቲያን ወይም በክርስቲያን ማህበረሰብ የተገደበ ለሚያውቁት ብቻ ወይ ለአንድ አካባቢ ለተወሰኑ ሰዎች ብቻ ሳይሆን ብናውቀውም ባናውቀውም ቢቀበሉትም ባይቀበሉትም ለዓለም ሁሉ መድኃኒት ይሆን ዘንድ የተገለጠ የተከፈተ መንገድ ነው። እንግዲህ ይህ ከመጀመሪያ ጀምሮ እግዚአብሔር ዘንድ የታሰበ በሰው ዘንድ ደግሞ ከመጀመሪያም ጀምሮ እየተቀበልነው አሁንም ድረስ አንዳንዶቹ የተቀበሉት አንዳንዶቹም እየተቀበሉት ያለ ትልቅ ምስጢር ነው። እንግዲህ ምናልባት በሰው ቋንቋ ሙሉ እውነት መግለጽ አይቻል ይሆናል። ነገር ግን ይህ ነው ምስጢሩ። ዛሬ የምንዘክረው ዛሬ የምናስታውሰው የጌታችን የኢየሱስ ክርስቶስ መስቀል ሙሴ በበረሃ ከሰቀለው የነሐስ እባብ ጋር ያመሳስለዋል የወንጌሉ ቃል። ሙሴ በበረሃ እባብን እንደሰቀለ የሰው ልጅም በመስቀል ላይ ይሰቀላል። እንግዲህ ሁላችንም እንደምናስታውስ የደህነታችን ታሪክ ሙሴና ህዝቦቹ በበረሃ ሲጓዙ በእባብ እየተነደፉ ሲሞቱ ሙሴ በየነሐስ እባብ በእንጨት ላይ እንዲሰቅል ተደረገ። እንግዲህ በእባቡ የሚነደፉ ሰዎች ሁሉ ወደ መስቀሉ ሲያዩ ይድናሉ። ይህ ተመሳሳይ ሁኔታ ነው። ዛሬም ዓለም ከሚደርስበት ቁስለት በሽታ እከን ሁሉ ወደ መስቀሉ በሚያይ ጊዜ ይድን ዘንድ ክርስቶስ በመስቀል ተሰቀለ። ያ በበረሃ የተሰቀለው የነሐስ እባብ በእባብ የተነደፉትን እንዳዳነ ዛሬም ይህ የክርስቶስ መስቀል በቤታችን በቤተ ክርስቲያን በምንኖርበት ቦታ ሁሉ በእምነት አይናቸው ወደዚያ ለሚያዩ ሁሉ በዓለም የተለያዩ ምክንያቶች ለተነደፈ ሁሉ መድኃኒት የሚሆን መሆኑን ያመለክታል፣ ያመሳስለዋል። ስለዚህም ይህ የክርስቶስ መስቀል፣ ይህ የክርስቶስ መስዋዕትነት፣ ይህ የክርስቶስ ሕይወት መስጠት ለዓለም ሁሉ መድኃኒት የሚሆን ፈውስ መሆኑን ያስታውሰናል።
የተከበራችሁ አድማጮቻችን የዛሬ ዝግጅታችን እዚህ ላይ አበቃ። በሚቀጥለው በአማርኛ ቋንቋ በሚሰራጨው ዝግጅት እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።